ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ዛሬ በዚህች ምሽት በብዙ ጥያቄዎች በብዙ ጥንቅትና መልስ ላልተገኘለት እንቆቅልሽ እነሆ በእግዚአብሔር ማድ ፊት የቀረበች ነፍስ ልትኖር ትችላለች። ምናልባትም ደግሞ አንድ ላይ በመሰባሰብ ዛሬ እግዚአብሔር ምን ይናገረናል፣ ምን ያስተምረናል በማለት ከጎረቤት ጓደኛሞችም አንድ ላይ በመሆን ወይንም ደግሞ በስራ ምክንያት አንድ ቢሮ አንድ ቦታ ለብቻው ወይም ለብቻዋ ቁጭ ብሎ ያሉ ሊኖሩም ይችላሉ። ምናልባትም ደግሞ መንገድ ላይ በመሆን ነው ይህንን የእግዚአብሔርን ቃል እንዳመልጣቸው በማለት በትጋት መኪናቸውንም እያሽከረከሩ ቢሆን ራዲዮናቸውን ይዘውም ቢሆን ደግሞ በመንገድ በእግር ማለት ነው ለማዳመጥ ወደ እግዚአብሔር የቀረቡ ሰዎች ሊኖሩ ይችላሉ። በዚያም ሆነ በዚህ ወገኖቼ እግዚአብሔርን የቀረበች እግዚአብሔርን የተጠማች የእግዚአብሔርን በረከት ደግሞ የተራበች ነፍስ ምንጊዜም ከማዱ ሳትመገብ ምንጊዜም ሳትጠግባት ቀርምና እያንዳንዳችን በእያለንበት ስፍራ ደግሞ በተዘጋጀና በተሰበረ ልብ ወደ ማዱ ቀርበናል። እግዚአብሔርም ደግሞ ከጸባዖቱ ለኔና ለናንተ የሚያስፈልገውን ማዕድ አዘጋጅቷል። አዎ በእውነት በዚህች ምሽት እግዚአብሔር አምላካችን በሕይወት ዘመናችን የምንኖርበትን የምንደገፍበትን የምንጠገንበትን ሊያስተምረን ይህችን ጊዜ ወዶና ፈቅዶ ሰጥቶናል። ያለ ኢየሱስ ክርስቶስ ማኅተሙን የፈታ ማንም የለም። ለእንቆቅልሾቻችን ሁሉ መልስ የሆነው ካለ ኢየሱስ ክርስቶስ በስተቀር ማንም የለም። ገንዘብ ዛሬ ችግራችንን ሊፈታ ይችላል፣ ነገር ግን ነገ ደግሞ ያው ክፍተቱ ይቀጥላል። ጥያቄው ይመጣል፣ መከራው ይቀጥላል። እግዚአብሔርን የተማመነች የእግዚአብሔርን ልጅ መድኃኔ ዓለምን ደግሞ ተስፋ ያደረገችና የተደገፈች ሕይወትና ነፍስ ምንጊዜም በርካታ ውስጥ ትኖራለች። ለእንቆቅልሾቿ እነሆ መልስ የሚሆነው ኢየሱስ ክርስቶስ አለ። ማኅተሙን የፈታ የእግዚአብሔር ልጅ ብቻ ነውና ደስ ይበለን። እንደምናመሻችሁ ክብራን አድማጮቼ። አዎ ሰላምታዬን አልዘነጋውም የእግዚአብሔርን ድንቅ ሥራ ልጠቃቅስ ብዬ እንጂ። በዚህች ምሽት እንግዲህ ዛሬ የምንመለከተው ከገላትያ መልእክት ምዕራፍ 2 ከቁጥር 15 እስከ 20 ድረስ ያለውን ይሆናል ማለት ነው። መጽሐፍ ቅዱሶቻችሁን እስክታዘጋጁ ድረስ በዚህ ዝማሬ አብረን እንቆያለን። በዝማሬው ያገለገለንን ወንድማችንን አብዱራማሃንን እግዚአብሔር ይባርከው ይያልን ወደ ለቱ ጸሎታችን እናልፋለን። በሰማይና በምድር ላይ የምትገዛ እግዚአብሔር አምላካችንና ጌታችን ሆይ ታምነን ወደ አንተ ደግሞ እንጣራለን። እነሆ ልትጠግነን ቅን የሆነችውንም መንገድ ልታስተምረንና ልታሳየን ይህችን ጊዜ ያመቻችህልን አንተ ነህና ክብርና ምስጋና ለስምህ ይሁን። በዚህች በገላትያ መልእክት ውስጥ እግዚአብሔር አምላካችን ሆይ የምንጠገንበትን የምንፈወስበትን ነገር አቤቱ አምላካችን ሆይ ሳትሰጠን ይህች ጊዜ እንዳታልፎ ዳንተ እንጣራለን። ጌታዬና አምላኬ ሆይ እኔ ለምንሃለሁ ለኔም ለወገኖቼም የሚረባ ማዕድ አለ። አንተ የዘላለም ሕይወትን እባክህ በዚህ ቃል ውስጥ ደግሞ ራስህን ገልጠ እኛነታችንን ማየት እንድንችል፣ ደካማ ጎናችንን ማየት እንድንችል፣ ኃጢአተኞች መሆናችንን ማየት እንድንችል፣ ድንቅ ሥራህንም መገንዘብ እንድንችል፣ አዎ የሚያስተውል ልቦናን ፍጠርልን። እግዚአብሔር አባቴና አምላኬ ሆይ በተለያየ አይነት ሁኔታ ውስጥ ሆነው ደግሞ የቀረቡ ወገኖቼ ሊኖሩ ይችላሉ። ዛሬ ደግሞ አንተን ሽተው የቀረቡ ሊኖሩ ይችላሉ። ዛሬ ደግሞ ለመጀመሪያ ጊዜ ወደ ማዕድ የቀረበ ሰው ሊኖር ይችላል። እግዚአብሔር ሆይ ለእያንዳንዳችን የሚበቃ ማዕድ አለ። ለእያንዳንዳችን ደግሞ የሚገባን ቋንቋ አለ። ለእያንዳንዳችን እንደ ክርስትናችን እምነትና ጥንካሬ ጌታዬ ሆይ ልትናገረን ልታስተምረን ጌታ መንፈስ ቅዱስ ነው በዚህ ሰዓት ከኛ ጋር አለህና እናመሰግንሃለን። በእውነት እግዚአብሔር ሆይ ከድካማችን ተላቀን እነሆ ጌታዬና አምላኬ ከውድቀታችንም ተነስተን ደግሞ አንተን በቀረው የሕይወታችን ዘመን እንድናገለግል ፈውስ ይሆነን ዘንድ ይህን ቃልህን ወደ ልባችን ፈጥነህ ላክ። ስለምትናገረን ይህንንም ጊዜ ስለሰጠህን እጅግ አድርገን እናመሰግንሃለን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም አሜን። አድማጮቼ ከዚህ ከገላትያ ምዕራፍ 2 ጳውሎስ ስለ ግል ሕይወቱ ወደሚገልጽበት ሁለተኛው ክፍል እንደመጣን ባለፈው ጊዜ መጠቃቀሳችን የሚታወስ ነው። ጳውሎስ ወንጌልን በቀጥታ ከኢየሱስ ክርስቶስ መቀበሉንም ደግሞ ተምረናል። ይህ ወንጌል ለሌሎች ሐዋርያትም ከራሱ ከኢየሱስ ክርስቶስ አፍ የሰሙት አይነት ወንጌል መሆኑን እንደገናም ደግሞ ተመልክተናል። ወንጌል አንድ መሆኑንና ይህንንም በተመለከተ ጳውሎስ በኢየሩሳሌም ከሌሎች ሐዋርያት ጋር ያደረገውንም ንግግር አዎ እየተመለከተን እንደነበረ ታስታውሳላችሁ። በኢየሩሳሌም የነበረች ቤተ ክርስቲያንም ጳውሎስ የሚሰብከውን ወንጌል ትክክለኛነት ተቀብላለች። የዚህን ቀጣይ ክፍል እንግዲህ በዛሬው ምሽት ክፍለ ጊዜ ጥናታችን ጌታ መንፈስ ቅዱስ በሚያግዘን መጠን አብረን አንድ ላይ እንመለከታለንና የገላትያ መልእክት ምዕራፍ 2 ቁጥር 15ን እስቲ እንመልከት። ይህ ክፍል በእምነት የሚገኘው የጽድቅ አስተምሮ ብየዋለሁ። ይህንን ክፍል ንዑስ ርዕሱም ማለቴ ነው በእምነት የሚገኘው የጽድቅ አስተምሮ ብየዋለሁ። እስቲ ቁጥር 15 እና 16ን አንድ ላይ እንመልከት። እኛ በፍጥረት አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። በዚያ ዘመን ወገኖቼ አይሁዳውያን አሕዛብን እንደ ኃጢአተኞች ነበር የሚመለከቷቸው። አሕዛብና ኃጢአት የአንድ ሳንቲም ሁለት ገጽታ እንደሆኑ ይታሰብ ነበር። በእምነት የሚገኘው ጽድቅ በማያወላውልና በማያሻማ ሁኔታ ተገልጿል። በክርስቶስ ባለን እምነት ላይ ምንም የምንጨምረው የኛ የሆነ ነገር አይኖርም። እንደዚያ ከሆነ መሰረታዊ የወንጌል አስተምህሮ መሰረቱን ይለቃል። በእምነት የሚገኘውን ጽድቅ ለማግኘት አንድ አይሁዳዊ የአይሁድ ወግና ሥርዓቱን መተው ካለበት፣ አንድን አሕዛብ የአይሁድን ወግና ሥርዓት ካልጠበቀ የምንልበት ምክንያት ምንድን ነው? በማለት ጳውሎስ ይጠይቃል። ከሐዋርያት ሥራ ምዕራፍ 15 እንደምንመለከተውም የኢየሩሳሌሙ ጉባኤ አብይ ርዕስ ጉዳይም ይኸው ነበረ። ደህንነትን ለማግኘት አሕዛብ የሙሴን ሕግ መጠበቅ ይኖርባቸዋልን? ለዚህ ጥያቄ ከመንፈስ ቅዱስ የምናገኘው መልስ ደህንነትን ለማግኘት አሕዛብ የሙሴ ሕግ መፈጸም የለባቸውም የሚል ነው። ለ1500 ዓመታት አይሁዳውያን በሙሴ ሕግ መሠረት ለመጽደቅ ሞክረው አቅቷቸዋል። ታዲያ ለራሳቸው አይሁዳውያን ያቃታቸውን አሕዛብ የሙሴን ሕግ መፈጸም አለባችሁ ለማለት ምን ያክል ሚዛናዊነት ይኖረዋል? እንደ አይሁዳውያን ሁሉ አሕዛብም በእግዚአብሔር ጸጋ ጸድቀዋል። ስለዚህም ከጸጋ ሕይወት ወደ ሕግ ባርነት ተመለሱ ማለት በምንም አይነት አግባብነት አይኖረውም። ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን የሚለውን ቃል በተለይም አውቀን የሚለውን ሐረግ ልብ እንድትሉልኝ ይፈልጋሉ። መዳን አለመዳናችንን በሚገባ ማወቅ የምንችለው ነገር ነው። እዚህ ላይ ሰው የሚለው ቃል ጠቅላላ የሰው ልጆችን እንጂ ወንድና ሴትን፣ ቀለምንና ጎሳን አይለይም። ማንኛውም ሰው ደህንነትን ማግኘት ይችላል። በመስቀሉ ፊት ሰዎች ሁሉ ምንድናቸው? ኃጢአተኞች ናቸው። እኔ ኃጢአተኛ ነኝ፣ እናንተም ኃጢአተኞች ናቸው። ሁላችንም በእግዚአብሔር ፊት ኃጢአተኞች ነን። ደህንነትን ለመቀበል የቤተ ክርስቲያን አባል መሆን አለብን፣ መጠመቅ አለብን፣ ይህን ወይም ያንን ማድረግ አለብን የምንል ሰዎች ካለን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ ከሚለው ቃል ጋር መቃረናችን ነው ማለት ነው። ክርስትና ከሌሎች ሃይማኖቶች የሚለየው ልብ በሉ፣ ክርስትናን ከሌሎች ሃይማኖቶች የሚለየው ሰው ሕግን በመጠበቅ ደህንነትን ማግኘት እንደማይችል በማስተማሩ ነው። አስተዋላችሁ አይደል? ክርስትናን ከሌሎች ሃይማኖቶች የሚለየው ምንድን ነው ማለት ነው? አንድ ሰው ሕግን በመጠበቅ ደህንነትን ማግኘት እንደማይችል ማስተማሩ ነው። ሰው ኢየሱስ ክርስቶስ በፈጸመው የቤዛነት ሥራ ብቻ መዳን እንደሚችል ክርስትና ጠንክሮ ያስተምራል። እኛ በተደረገውና በተፈጸመው ሥራ ማመን ብቻ ነው ያለብን። በቃ ከዚህ በተረፈ ግን የምንጨምርበት ምንም ነገር የለም። ወደ ሌላ ሐሳብ ከመሸጋገራችን በፊት ወገኖቼ ከአንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ከአንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ ኢየሱስ ጌታ ነው ሊል አንድ እንኳ እንዳይችል አስታውቃችኋለሁ የሚለውን ክፍል እንድናስተውል እፈልጋለሁ። የኢየሱስን ጌትነት እንድንቀበልና እንድንመሰክር የሚረዳን መንፈስ ቅዱስ ብቻ ነው። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና፣ የሚመጣውንም ይነግራቸዋል፣ እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራቸዋልና ይላል። ዮሐንስ ምዕራፍ 16 ቁጥር 13ን እንዲሁም ቁጥር 14ን በኋላ ተመልከቱ። የዮሐንስ ወንጌል ምዕራፍ 16 ቁጥር 13 እና ቁጥር 14 ውድ አድማጮቼ ወደ ክርስቶስ በመጣችሁበት ጊዜ በዚህ ዓለም የሚያስፈልጋችሁን ሁሉ ሰጥቷችኋል። ማንኛውንም አይነት ስጦታ የሚያስተዳድረው ማን ነው? የሥራው ባለቤት ኢየሱስ ክርስቶስ ነው። ክርስቶስ አልፋና ኦሜጋ የመጀመሪያውና የመጨረሻው ነው። በክርስቶስ ሁሉም ነገር አለን። አሜን። እስቲ ቁጥር 17 እና 18 ደግሞ እንመልከት። ነገር ግን በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችን ደግሞ ኃጢአተኞች ሆነን ከተገኘን እንግዲያስ ክርስቶስ የኃጢአት አገልጋይ ነዋ? አይደለም። ያፈረስኩትን ይህን እንደገና የማንጽ ከሆንኩ ራሴ ሕግ ተላላፊ እንደሆን አስረዳለሁና ይላል። መጽደቅ ማለት ከማንኛውም አይነት በደልና ኃጢአት ነጻ እንደሆን ማወጅ ማለት ነው። አስተውሉ እዚህ ላይ መጽደቅ ማለት ከማንኛውም አይነት በደልና ኃጢአት ነጻ እንደሆን ማወጅ ወይም መግለጽ ማለት ነው። በእግዚአብሔር ፊት ጽድቃችን የታወጀው ደግሞ በክርስቶስ ኢየሱስ በማመናችን ነው። ይህን አባባል ይበልጥ ግልጽ ለማድረግ ለምሳሌ ያክል አንድ የታወቀ በደለኛና አመፀኛ ሰው አለ እንበል። እንደ ሕጉ ወይም እንደ ደንቡ ከሆነ ለዚህ ሰው የሚገባው ቅጣት ሲሆን በኢየሱስ ክርስቶስ በተገኘው የኃጢአት ስርየት በማመኑ ብቻ ከበደሉ ነጻ መሆኑ ይታወጃል ማለት ነው። አስተውሉ እዚህ ላይ የኃጢአት ይቅርታን ብቻ ሳይሆን ጽድቅንም ያገኛል ማለት ነው። አሁን ያለን ጽድቅ የራሳችን አይደለም። የራሳችን ጽድቅ ወደ እግዚአብሔር ሊያቀርበን አይችልም። አሁን ያለን ጽድቅ የክርስቶስ ጽድቅ ነው። የሙሴን ሕግ የተቀበለው አይሁዳዊም ሕግ እንደሌለው አሕዛብ ሁሉ ኃጢአተኛ ነው። አይሁዳዊው ሰው የሕግ ባለቤት ቢሆን እንኳ በተቀበለው ሕግ አልኖረበትም። በኢየሩሳሌሙ ጉባኤ ፊት ንግግር ባደረገበት ጊዜ ጴጥሮስ ያለውም ይህንኑ ነበረ። እንግዲህ አባቶቻችንና እኛ ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተናላችሁ? ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደ እነርሱ ደግሞ እንድን ዘንድ እናምናለን ይላል። የሐዋርያት ሥራ 15 ቁጥር 10ና 11 የሐዋርያት ሥራ ምዕራፍ 15 ቁጥር 10 ቁጥር 11 አድማጮቼ፣ በእምነት ብቻ የሚገኘውን ጽድቅ በተመለከተ ጴጥሮስም ሆነ ጳውሎስ አንድ አይነት አስተምህሮ እንደነበራቸው መመልከት ይቻላል። ጳውሎስ እንደገና ወደ ሕግ ባርነት ከተመለስኩ ጥፋተኛ መሆኔን መሰክራለሁ ማለት ነው ይላል። ይሁን እንጂ እርሱ የሕግ ባሪያ አልነበረም፣ ነጻ ሰው ነበረ። ለመሆኑ እንዴት ነጻ ሊሆን ቻለ የሚል ጥያቄ እዚህ ላይ ሊነሳ ይችላል። እስቲ ቁጥር 19ን እንመልከት። እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ምን ሆኜ ነበር ነው የሚለው፣ ሞቼ ነበርና ይላል። እዚህ ላይ ጳውሎስ እንደ ሕጉ ወይም እንደ ደንቡ ቢሆን ኖሮ ምን መሆት ነበረብኝ ነው የሚለው፣ መሞት ነበረብኝ እያለን ነው። ነገር ግን በእኔ ፋንታ ማሞተ ነው የሚለው፣ ክርስቶስ ሞተ ማለቱ ነው። ሕግ የፍርድ ወይም የኩነኔ አገልጋይ ነው። አስተውሉ፣ ሕግ የፍርድ ወይም የኩነኔ አገልጋይ ነው። ከሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 7 እንደምንመለከተው ደግሞ ጳውሎስ የሞት አገልጋይ ይለዋል። ይህ ይፈርድብናል፣ ያወግዘናል። እንደ ሕጉ ቢሆን ኖሮ እግዚአብሔር እስራኤላውያንን ጨርሶ በደመሰሳቸው ነበር። ይሁን እንጂ እግዚአብሔር የመስዋዕት ሥርዓትን ሰጣቸው። እነዚህ የመስዋዕት ሥርዓቶች በሙሉ ወዴት ነበር የሚያመለክቱት ማለት ነው? ወደ ኢየሱስ ክርስቶስ የሚያመለክቱ እንጂ በራሳቸው ብቁ አልነበሩም። ሕግ ሰውን ይከሳል። አስተውሉ። ሕግ ሰውን ይከሳል። ሕግ ሰውን ያወግዛል። ከዚያም አልፎ ሕግ ሰውን ምን ያደርጋል? ይገላል። ክርስቶስ ግን በእኛ ምክንያት ሞተ። ስለዚህም ሕግ ማድረግ ያልቻለውን የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ማድረግ ቻለ ማለት ነው። ለኃጢአቴ መሞት ብቻ ሳይሆን ክርስቶስ ሕይወትንም ሰጠኝ። በሕግ በኩል ወደ እግዚአብሔር መምጣት የምንፈልግ ከሆነ ታዲያ የሚጠበቅብን ምንድን ነው ማለት ነው? ሞት ነው። በክርስቶስ በኩል ከመጣን ግን ሕይወት እናገኛለን። ከምንም ነገር ይልቅ ለእኛ የሚያስፈልገን ሕይወት ነው። እግዚአብሔር ይመስገን። ይህንን ሕይወት ደግሞ በልጁ በመድኃኔዓለም በኢየሱስ ክርስቶስ በኩል አግኝተናል። ቁጥር 20 ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ከእንግዲህ ወዲህ የምንኖረው በሕግ አይደለም ወገኖቼ፣ ከእንግዲህ ወዲህ የምንኖረው በእግዚአብሔር ልጅ በኢየሱስ ክርስቶስ ባለን እምነት ነው። አስተዋላችሁ አይደል? ከእንግዲህ ወዲህ የምንኖረው በእግዚአብሔር ልጅ በኢየሱስ ክርስቶስ ባለን እምነት ነው። ኢየሱስ መስቀል ላይ የሞተው ሞት የሚገባው ወንጀለኛ ስለነበረ ሳይሆን በእኔና በእናንተ ምትክ ነው። በእምነት ከክርስቶስ ጋር ተሰቅለናል። አሁን የምንኖረው ኑሮ በክርስቶስ ባለን እምነት የምንኖረው ነው። በጥምቀት አማካይነት ከክርስቶስ ጋር እንደ ተቀበርንና በአዲስ ሕይወት ለመኖርም ከእርሱ ጋር እንደ ተነሳን የሮሜ መልእክት ምዕራፍ 6 ባጠናን ጊዜ ተመልክተናል። አሁን ኅብረታችን ሕያው ከሆነው ከኢየሱስ ክርስቶስ ጋር ነው። እርሱ አሁን ያለው በሰማያት በእግዚአብሔር ቀኝ በኩል ነው። እኔ ከእርሱ ጋር እኖር ዘንድ ክርስቶስ በእኔ ምትክ ሞተ፣ ከሙታንም ተነሣ። በእምነት ድኛለሁ፣ የእምነት ኑሮ እኖራለሁ። በእምነት መመላለስ ማለትም ይኸው ነው። በወደደኝና ስለ እኔ ራሱን በሰጠው ሲል ሐዋርያው ጳውሎስ በዚህ በቁጥር 20 ውስጥ ይናገራል። ጳውሎስ ክርስቶስ ወደደን፣ ይሁን እንጂ ስለ ወደደን ብቻ መንግሥተ ሰማይ አንገባም እያለ ነው። ስለ እኛ ራሱን መስጠት ነበረበት። የእግዚአብሔር ስጦታ በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ይህን ስጦታ በእምነት ካልሆነ በቀር በሌላ በምንም አይነት መንገድ መቀበል አንችልም። በኢየሱስ ክርስቶስ አማካይነት እግዚአብሔር የዘላለም ሕይወትን ሰጥቶናል። ስለዚህም በእምነት እጃችንን ዘርግተን እንቀበለው። እግዚአብሔር ይህንን ማድረግ እንድንችል ጸጋውን ያብዛልን። ውድ አድማጮቼ፣ በዚህች ምሽት እግዚአብሔርን እያወቅን እግዚአብሔርን እያመንን እየመሰለን የልጁን ሞትና ትንሣኤ ያልተቀበልን እንኖር ይሆንን? ስለዚህ መዳን የሚገኘው በአንድና አንድ መንገድ ብቻ ነው፣ በልጁ በመድኃኔዓለም በኢየሱስ ክርስቶስ በማመን ሞቱንና ትንሣኤውን አምነን በሕግ ሥራ ሳይሆን እርሱ ባስገኘልን የትንሣኤ ሕይወት መኖር እንድንችል ጸጋውን ከጸባወቱ እግዚአብሔር ያብዛልን። የዛሬው ትምህርታችን እዚህ ላይ ይጠናቀቃል።
ሰውልት ያልከባይ ማይከመት እንዳታስተውሰይ ማናደበኛ ታስፈልግኝ ለእስራኤል ማጭ አትታሰሪ በቶሻን ተፈጪ አልከኝ ታወጣ በሸማ ተቀረ
ስካውን ሲማራን የቆየው ወንድማችን ዓለማየሁ ዳዊት ነው። በትምርቱ በኩል ደግሞ ከናንተ ጋር ስካውን ድረስ ያመሸውት እኔ አበበ ከበደ ወርቄ ነኝ። ሰላም
የተላቲን ጀርባ ሰተን ስለያዩ ለወቀን ከለን ተከከለን ታላቶች ይተን አንተ ተፋህ ደ